ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ 9000 የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልል ባለስልጣናት አስታወቁ።
ኢሰብአዊ ድብደባ የፈጸሙ፣ ከባድ የሙስና ወንጀል የፈጸሙና በህፃናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም።
የአማራ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ነው የሰማችሁት። በሌላ በኩል ደግሞ በሽብር ወንጀል ተከሰው እስከዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆች ለአሜሪካ ድምጽ ተናገሩ።
ለእነዚህ ሰዎች ብቻ ተለይቶ እስራቸውን እንዲቀጥሙ የተደረገበት ምክንያት ለእኛም ብቻ አይደለም። የተለያዩ አቃቤ ሕግንም ጠይቀን ነበር። ለይቅርታ ቦርድ ነው የሚመለከተው አለን። ይግባኝም እንዲሁ ጠይቀን ነበረ። ዳኞች እረፍት ላይ ነን አንሰራም አሉ። እንደዚህ ምክንያት እስካሁን ድረስ በእስር ላይ ነው ያሉት፣ አልተለቀቁም።
የሰሜን ሸዋ ልጆች 5 አሉ። ከዚህ ከሰሜን ሸዋ ፍቼ አካባቢ የተያዙ ማለት ነው። እኔ ደንበኞች የነበሩ እና ያሉ
ሁለቱን ጠበቆች ነው የሰማችኋቸው፣ አቶ አለልኝ ምህረቱና አቶ ወንድሙ ኢብሳ። ዝርዝሩን ይዘናል።
በሌላ ዘገባ በዛላምበሳ ድንበር ኢትዮጵያ ከኤርትራ ጋር የሚያገናኝ መንገድ ከ20 ዓመታት በኋላ ተገንብቶ የነበረ አጥር ፈረሰ። የአጥር ግንቡ የሁለቱ ሀገራት የመከላከያ ሰራዊት በጋራ በመሆን እንዳፈረሱት ተገልጿል።
በየትኛውም ሀገራችን አካባቢዎች ሊፈጠሩ የሚችሉ የጸጥታ መደፍረስ ችግሮችን አስቀድሞ ለመከላከል የሚያስችል ዝግጁነት እና ተቋማዊ አሰራር በተጠናከረ መንገድ መገንባት እጅግ በጣም አስፈላጊ ነው።
የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ካደረጉት ንግግር የተቀነጨበውን የሰማችሁት። ዝርዝር ዘገባውን ይዘናል።
በሌላ ዘገባ ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ሕይወት ማለፉንና 5 መቁሰላቸውን ነዋሪዎች ተናገሩ።
በስራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሰራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መጥቶ ገደለ።
አዲስ ዓመት የተጀመሩ ለውጦ ስራዎች መሰረት የሚይዙበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታወቁ።
የተበታተነውን በማስተባበር የጠፋውን በማፈላለግ፣ የተራራቀውን በማቀራረብ፣ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው።
የኔ ሳይሆኑ የመላው የኢትዮጵያ ህዝብ ስራዎች በሚቀጥለው ዓመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸር እና ቁመና ይዞ ብቅ ይላል።
ነገ የሚገባውን አዲስ ዓመት የተጀመሩ የለውጥ ስራዎች መሰረት የሚያዙበት እንደሚሆን ጠቅላይ ሚኒስትር በተናገሩበት ወቅት የኢትዮጵያ የኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ስራቸውን በዚህ ዓመት ያደረጉትን ስራ በማስመልከት እውቅና ለመስጠት ሸልመዋቸው ነበር። በዚያ ስፍራ ላይ የተናገሩትን ነበር ያቀረብንላችሁ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። አዲሱ ዓመት የተጀመረው የለውጥ ስራ መሰረት የሚይዝበት እንደሚሆን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የ2011 ዓ.ም ቅድሚያ ተግባሮቻቸውም ተቋም ማጠናከርና ተቋም መፍጠር ይሆናል ሲሉ ከአሜሪካ ድምጽ ለቀረበላቸው ጥያቄ በሰጡት መልስ ገልጸዋል። ኢትዮጵያን አዲሱን ዓመት በሰላም በፍቅር በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ያለውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ቤተክርስቲያንም የእውቅና ሽልማት አበርክታላቸዋለች።
የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ 9000 የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልል ባለስልጣናት አስታወቁ። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው ተብሏል። በሌላ በኩል ደግሞ በሽብር ወንጀል ተከሰው እስከዛሬ ያልተፈቱ እስረኞች በፌደራል ማረሚያ ቤቶች እንደሚገኙ ጠበቆችና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። አድማጮች፣ ይህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። በሌላ ዜና ደግሞ የኢትዮጵያ፣ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲን መጎብኘታቸውንና ከሀገሪቱ አቻዎቻቸው ጋርም መገናኘታቸውን ለአፍሪካ ቀንድ ሀገሮች ሰላምና መረጋጋት ከፍተኛ አስተዋጽኦ እንዳለው የተባበሩት መንግስታት ድርጅት ዋና ጸሐፊ አስታውቀዋል። የሶስቱ ማለትም የኢትዮጵያ፣ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ወደ ጅቡቲ ያመሩት ባለፈው ሐሙስ ሲሆን ጅቡቲን ጨምሮ አራቱ ሀገሮች ለሰላምና ለአንድነት በጋራ ለመስራት ከስምምነት መድረሳቸውን ለአፍሪካ ቀንድ እንዲሁም ለሌላው አካባቢ አወንታዊ ምሳሌ መሆኑን የድርጅቱ ዋና ጸሐፊ ገልጸዋል። ዋና ጸሐፊው አክለውም ይህ በአራቱ ሀገሮች መካከል የተደረገውን የሰላም ስምምነት ለማጠናከር ለሚፈልጉ ሀገሮች ድርጅቱ ድጋፉን እንደማይነፍጋቸው ቀደም ያለውን ቃል አጠናክረው ተናግረዋል።
በመጨረሻም ዚምባብዌ ያለባትን 1.8 ቢሊዮን ዶላርስ የዓለም ባንክና የአፍሪካ ልማት ባንክ እዳ ለመክፈል ያላትን እቅድ እንደሚያፋጥኑ አዲሱ የሀገሪቱ የገንዘብ ሚኒስትር ዛሬ አስታወቁ። እርምጃው ከፍተኛ የመንግስት በጀትና የሰራተኞች ቅነሳን ሊያስከትል እንደሚችልም ሚኒስትሩ ገልጸዋል። የገንዘብ ሚኒስትሩ ማቶሊ ማኩቤ ለጋዜጠኞች በሰጡት ቃል እርምጃው ለሀገሪቱ መዋለ ንዋይ አፋሳሾች ከፍተኛ እገዛ እንደሚያደርግና እንደሚያበረታታ አመልክተው በዚህም በአሁኑ ወቅት ያለው የ80% ስራ አጥነትና የገንዘብ እጥረትን ያቃልላል ብለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፈው። የኢትዮጵያውያንን አዲስ አመት ምክንያት በማድረግ 9000 የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልል ባለስልጣናት አስታወቁ። ከኦሮሚያ፣ ከአማራ፣ ከቤንሻንጉልና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው ተብሏል። በሌላ በኩል በሽብር ወንጀል ተከሰው እስከዛሬ ያልተፈቱ እስረኞች በፌደራል ማረሚያ ቤቶች እንደሚገኙ ጠበቆችና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር ዘገባውን አሰናድታለች።
የተጠናቀቀው የኢትዮጵያውያን 2009 ዓመተ ምህረት ቁጥራቸው የበዛ የፖለቲካ እስረኞች ከእስር የተለቀቁበት አመት ነው። የኦሮሚያ፣ የአማራ፣ የቤንሻንጉል ጉምዝና የጋምቤላ ክልል አዲሱን አመት ምክንያት በማድረግ ደግሞ 9000 እስረኞችን መልቀቃቸውን አስታውቀዋል። የኦሮሚያ ክልል የኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ በፌስቡክ ገጻቸው ላይ 5325 እስረኞች መለቀቃቸውን ጽፈዋል። ባለፉት 2 አመታት 40000 እስረኞች ከእስር መፈታታቸውንም ጨምረው አስታውቀዋል። በጉዳዩ ላይ ዝርዝር መረጃ ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ አድርጌ ነበር፣ ስልካቸው ስለማይነሳ ላገኛቸው አልቻልኩም። በተመሳሳይ የአማራ ክልል በደረቅ ወንጀል ተከሰውና ተፈርዶባቸው የነበሩ 3480 የህግ ታራሚዎችን መፍታቱን የክልሉ የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን ለአሜሪካ ድምጽ ተናግረዋል።
በክልሉ የይቅርታ አዋጅ መሰረት የክልሉ መስተዳድር ምክር ቤት ለታራሚዎች ያደርጋል፣ ይቅርታ ይሰጣል። ይሄ በአብዛኛው የተለመደው በአመት 2 ጊዜ ነው። ዘንድሮ የአሁኑ 3ኛ ዙር ነው። ፍርደኞቹ በመደበኛ ሁኔታ በደረቅ ወንጀል ተጠርጥረው የተፈረደባቸው ናቸው። የዘንድሮዎቹ 3480 ታራሚዎች ናቸው። በጥቅሉ ግን በአመት ውስጥ 8495 ያህል ሰዎች አዋጁንና ከዚህም ይህንን ለማስፈጸም የወጣውን መመሪያ መሰረት አድርጎ ይቅርታ የተደረገላቸው ናቸው።
ከእስር ከተፈቱት መካከል 53ቱ ሴቶች ሲሆኑ ቀሪዎቹ ወንዶች ናቸው ብለዋል። በከባድ ወንጀል ተከሰው የተፈረደባቸው በዚህ በምህረቱ አለመካተታቸውን ጠቁመዋል።
ኢሰብአዊ ድብደባ የፈጸሙ ከባድ የሙስና ወንጀል የፈጸሙና በህፃናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም።
በሌላ በኩል ከዚሁ ከአዲስ አመት ጋር በተያያዘ የጋምቤላ ክልል ከ300 በላይ የቤንሻንጉል ጉሙዝ ደግሞ 188 በአጠቃላይ ሁለቱ ክልሎች ከ550 በላይ ታራሚዎች መልቀቃቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በሌላ በኩል በዚህ በተጠናቀቀው አመት በሽብር የተከሰሱ ቁጥራቸው የበዛ እስረኞች ይለቀቁ እንጂ አሁንም በሽብር ተከሰው የሽብር ክሱ በመህረት ተነስተውላቸው በተለያዩ ጉዳዮች ግን በእስር ላይ የሚገኙ እስረኞች እንዳሉ ጠበቆችና ቤተሰቦች ተናግረዋል። ጠበቃ አቶ አለልኝ ምህረቱ አሁንም ያልተፈቱ ደንበኞች አሉኝ ይላሉ።
ክሎብ ደፋቷል በሚል ከግቢ ውስጥ ጥፋቱን ወያኔ ዳውን ብላችኋል፣ መንግስት አሸባሪ ነው ብላችኋል ተብለው ከማረፊያ ቦታቸው ተጠርፈው ስድስት ወር በመቀጣታቸው እነ አስቻለው ደሴ አልተፈቱም፣ እነ ክንዱ ድቤ የሚባሉ አልተፈቱም፣ ደሳላይ ማንደፎ የሚባል አለ፣ ጌታን ሀብሀይ የሚባል ደግሞ እንደዚህ በሽብር ተከሶ ነበር፣ የሽብር ሲነሳለት ሌላ ግድያ ወንጀል አለብህ በሚል እንደዚህ ምክንያት ተፈጥረው እሱም አልተፈታም እስካሁን ድረስ። ሌላ እነ ገለታ ጫላ የሚባሉ አሉ፣ እንደዚህ በዚህ ምክንያት ያልተፈቱ አሉ።
እስካሁን በእስር ላይ የሚገኘው የአስቻለው ደሴ የቅርብ ቤተሰብ ለአሜሪካ ድምጽ ሲናገሩ ፍርድ ቤት ሲመላለሱበት የነበረው ዋናው የሽብር ክስ ጉዳይ በምህረት ተነስቷል፣ አሁን እስር ቤት የሚገኙት ምክንያት ተፈልጎ ነው የሚል እምነት አላቸው።
ምንም በአራበት ምንጀት ለመቀል ብለው የስረት መድፈር የስድስት ወር ካተወት ነበር። ስለዚህ በዛት በስረት መድፈር ምክንያት ብቻ ነው የሚያገናክት እንጂ የተከሰሰበት የሽብር ነው። ስረት ዘግቷል ተዘግቷል ብሎናል፣ ግን የስረት መድፈሯን ነው በሱ ምክንያት ነው የያዙት።
ጠበቃ አቶ አለልኝ ምህረቱ በበኩላቸው አቶ አስቻለው ደሴ በተፈጸመባቸው ኢሰባዊ ድብደባ የዘር ፍሬያቸው ላይ ጉዳት መድረሱን ጠቁመው በሽብር ተከሶ የሰብአዊ መብት ጥሰት ያልተፈጸመበት የለም ብለዋል። ከዚህ በላይ ደግሞ ሌሎች ሲፈቱ ጥቂቶቹን ለይቶ ማስቀመጡ አግባብ አይደለም የሚል እምነትም አላቸው።
ከዛ በፊት የነበሩት ግን ችሎቱ ደፈራችን ተብለው በተቀጡ በነገር ነው ያለቀቁት። በእነዚህ ሰዎች ላይ የተለየ ህግ ምንም ለምን እንዳስፈለገ አላወቅንም። ለእነዚህ ሰዎች ብቻ ተለይቶ እስራቸውን እንዲቀጥም የተደረገበት ምክንያት ለእኛም ግልጽ አይደለም። የተለያዩ አቃቤ ህግንም ጠይቀን ነበር። ለይቅርታ ቦርድ ነው የሚመለከተው አለን። ይግባኝም እንዲሁ ጠይቀን ነበረ። ዳኞች እረፍት ላይ ነን አንሰራም አሉ። በዚህ ምክንያት እስካሁን ድረስ በእስር ላይ ነው ያሉት፣ አልተለቀቁም።
ሌላዋ ወይዘሮ ኑአሚን አስፋው የተባሉ የሁለት ልጆች እናት ባለቤታቸው የሕክምና ባለሙያ የሆኑት ዶክተር አስናቅ አባይነህ ተለይተው በእስር እንደሚገኙ ተናግረዋል።
ያው የተከሰሰው በሽብር ወንጀል ነው። ከአርባ ምንጭ ነው የተያዙት። እስካሁን በሱ መዝገብ ክስ የተከሰሱት በሙሉ ተፈተዋል። እሱ ግን አልተፈተም። እስከ ስድስት ወር ውስጥ ባለው መዝገብ አጣርተን እንፈታለን ስላሉ ያንን እየጠበቅን ነው።
ጠበቃ አቶ ወንድሙ ኢብሳ ጥቂት ይሁኑ እንጂ አሁንም እስር ቤት የሚገኙ ታሳሪዎች አሉ ብለዋል።
ከሶስት ቀን በፊት አምስት ልጆች ብቻ ናቸው የቀሩት። የመደወላቡ ተማሪዎች ዩኒቨርሲቲ ተማሪዎች አንድ አስር ነበሩ። እነሱ በሙሉ ተፈተው አሁን የሰሜን ሸዋ ልጆች አምስት አሉ። ከዚህ ከሰሜን ሸዋ ፍቼ አካባቢ የተያዙ ማለት ነው። እኔ ደንበኞች የነበሩ ላይ ያሉ እነዚህ የሰሜን ሸዋዎቹ ቤተሰብም አይከታተላቸውም ብቻ ነበር የምንከታተለው ይመስለኛል። አሁን የእነሱም ጉዳዩ ከተፈቱት ልጆች ጋር ተመሳሳይ እና ያልተለየ ሆነ የክትትሉ እንትን ማለት ነው። አሁን በእውነቱ አካባቢ ህጎች የቀሩትን አምጡ እያሉ በቤተሰብ በኩል ቤተሰብ በነና በአቃቢያን ህጎች መሀል እየተመላለሰ መረጃ እየተለዋወጥን እነዚያዎቹ ወጥቶ አሁን አምስቶቹ ቀርተውኛል። ይሄ አመት በዓሉ ነው። ትንሽ ያው አቃቢያን ህጎችም የፌዴራሉን ባለስልጣናት በዚህ ጉዳይ ስለተያዙ ነው እንጂ ከበዓሉ በኋላ እኔም ክትትል የሚቀጥላለሁ ቤተሰብም የሚደረግበትን አረጋለሁ።
ቀሪ እስረኞችን በተመለከተ የፌዴራል አቃቤ ህግን መረጃ ለማግኘት ተደጋጋሚ የስልክ ሙከራ አድርጌ ነበረ። ስልካቸው ስለማይነሳ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፋለን። ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ህይወት ማለፉንና አምስት መቁሰላቸውን ነዋሪዎች ተናገሩ። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያ የሆኑት ዶክተር ንጉሴ አዱኛ ለተጎጂዎች የሕክምና እርዳታ እየተደረገላቸው መሆኑን ገልጸው የአንድ ሰው ህይወት ማለፉን አረጋግጠዋል። የሞያሌ ወረዳ አስተዳደር በበኩሉ ግድያውን የፈጸመው የመከላከያ አባል በቁጥጥር ስር መዋሉንም ተናግረዋል። ባልደረባችን ገልሞ ዳዊት ዝርዝሩን ይዟል።
በሞያሌ ከተማ 02 ቀበሌ በተለምዶ መናሃራ እየተባለ በሚጠራው አካባቢ የጸጥታ ችግር መፈጠሩን ለአሜሪካ ድምጽ የተናገሩት ነዋሪዎች ናቸው። ችግር የተፈጠረውም ከክልል 5 መጥቶ የተባሉ ማንነታቸው ያልታወቀ ሰዎች የሞባይል መሸጫ መደብር ሊዘርፉ ሲሉ ከአካባቢው ነዋሪዎች ጋር ግብግብ ከተፈጠረ በኋላ ነው። ይህንኑ ተከትሎ ድንጋይ መወራወር ሲመጣ በቦታው የነበረው የኢትዮጵያ መከላከያ ኃይል ግጭቱን ለማስቆም ጥይት ተተኩሱን ነዋሪዎች ተናግረዋል። በግዘው አንድ ስምሪት ላይ ያልነበረ የሰራዊት አባል ወደ ህዝብ ተኩሶ ያንድ ወጣት ህይወት እንዳለፈም ነዋሪዎች አክለው ተናግረዋል። ሸምሰዲን ማልም መሐመድ ጅራ በጥይት ከተመቱ ሰዎች አንዱ ነው። ሁኔታውን ያብራራል።
አሊኮን ያከተካይ ገባ ወሊባቴ ሞባይል የሮ
ነገሩ የጀመረው ማንነታቸው ያልታወቀ ሰዎች የሞባይል ስልክ መሸጫ አካባቢ መጥተው መዝረፍ ሲጀምሩ ነው። ልጆቻችን ይዘዋቸው ንብረቱን አስመለሱ። ከዛ የመከላከያ ሰራዊት መጥቶ ሁኔታውን አረጋጋ። ሰዎችን ካገላገለ በኋላ ተኩስ ተጀመረ። በዚህን ጊዜ በስራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሰራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መጥቶ ገደለ። ሁለተኛውን ጥይት ደግሞ ወደኔ ተኮሰ። ወደኔ የተኮሰው ጥይት አንደኛው በጄ ይዤ የነበረውን ድንጋይ መጥቶ ተመለሰ። ሁለተኛው ደግሞ ለመሸሽ ስሮጥ ከኋላ ጀርባዬን መታኝ።
ሸምሰድንና ሌሎች በጊዜው የተጎዱ ሰዎች ሞያሌ ሆስፒታል ገብተው ሕክምና እየተደረገላቸው ነው። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያው ዶክተር ንጉሴ አዱኛ ያስረዳሉ።
ወደ ሆስፒታላችን የመጡት ሰዎች 6 ይሆናሉ። ከነርሱ መካከል አንደኛው ጭንቅላቱን በጥይት ተመትቶ ሕይወቱ ያለፈ ይገኝበታል። ሌላ አንድ ጎኑን በጥይት የተመታ ሰውም አለ። ሌሎች ደግሞ አነስተኛ ጉዳት የደረሰባቸው ይገኛሉ። ከሞተው ልጅ በቀር አሁን ሁሉም እያገገሙ ናቸው። ከስድስቱ ሁለቱ በጥይት ሌሎች ግን በድንጋይ ተመተው የቆሰሉ ነው የሚመስለው።
ጉዳት የደረሰባቸው ሰዎች ሁሉም ወጣት ወንዶች መሆናቸውና ሕይወቱ ያለፈው ወጣት ጭንቅላቱን ተመትቶ ብዙ ደም ፈሶት መሞቱን ዶክተር ንጉሴ አከለው ተናግረዋል። ሕይወቱ ያለፈው ወጣት ሙሳማ አመድ የሚባል ሲሆን ትላንት እሁድ ጠዋት መቀበሩን ነው ነዋሪዎች ተናገሩት። ስለግድያው የሞያሌ ወረዳ አስተዳደር ተጠይቋል። አስተዳዳሪው አቶ ባጋጃ ሞርጌ እንዲህ ብለዋል።
መጀመሪያ ልጆች በሞተር ቢሲክሌት ጉዳይ ላይ ተጣሉ። ከዚያ ከክልል 5 የመጡ ልጆች በቦታው በነበሩ ሰዎች ላይ ድንጋይ እየወረወሩ ዘረፋ ጀመሩ። ዝርፊያውን ለማስቆም በቦታው የነበሩ የመከላከያ ኃይል አባላት ጥይት ወደ ሰማይ እየተኮሱ ነበር። በዚህን ጊዜ ነው አንድ ስምሪት ላይ ያልነበረ የመከላከያ አባል ሕግ እያስከበሩ ካሉ የመከላከያ አባላት በጉልበት ጠመንጃ ቀምቶ 2 ሰው አቁስሎ አንድ የገደለው። እኛም በአካባቢው ካሉ ባለሥልጣናት ጋር ተማክረን ግለሰቡ በቁጥጥር ስር እንዲውል አድርገናል። በጊዜው በስምሪት ላይ ያልነበረ በመሆኑም በሕዝብ ፍርድ ቤት እንዲዳኝ ወስነናል። አሁን ፖሊስ ጣቢያ በእኛ ቁጥጥር ስር ነው ያለው።
በፖሊስ ቁጥጥር ያለው የመከላከያ አባል ስሙ ሶረሳ ቶሌራ እንደምባልና በአሁኑ ጊዜም በቦረና ዞን ፖሊስ ጣቢያ እንደሚገኝ አቶ ባጋጃ ሞርጌ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን ለዘገባው። ወደ ተከታዩ ዘገባችን እናልፋለን። ነገ የሚገባው አዲስ አመት የተጀመሩ የለውጥ ስራዎች መሰረት የሚይዙበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ የ2011 ቅድሚያ ተግባሮቻቸውን አስመልክቶ ከአሜሪካ ድምጽ ለቀረበላቸው ጥያቄ ሲሰጡ እንዳሉት ተቋም ማጠናከርና ተቋም የመፍጠር ስራዎች ትኩረት ሊሰጣቸዋል ብለዋል። ኢትዮጵያውያን አዲሱን አመት በሰላም በፍቅር በመስጠትና በማገዝ እንዲቀበሉም ጥሪ አቀርበዋል። ጠቅላይ ሚኒስትር አብይ አህመድ ያስመዘገቡ ያለውን ያደነቀችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የእውቅና ሽልማትም አበርክታላቸዋለች። እስክንድር ፍሬው ተከታዩን ዘገባ ልኳል።
ተሻስር ትናንት ተብሎ ሊጠራ አምና ተብሎም በታሪክ መዝገብ ውስጥ ሊቀመጥ የሰዓታት እድሜ ብቻ ቀርተውታል። ያለፉት 12 ወራት ፖለቲካዊ ሂደቶች ግን አመቱን ልዩ ያደርጉታል። ኢትዮጵያ ከግጭት ወደ አንጻራዊ ሰላም፣ ከፖለቲካ አጣብቂኝ ወደ ፈጣን ለውጥ የተሸጋገረችበት አመት ነው 2010። በርካታ ተንታኞች እንደሚያምኑት በተለያየው አጋጣሚዎችም እንደገለጹትም ከአመቱ አጋማሽ በኋላ የነበሩት ወራት እንደቀደሙት አልነበሩም። ሰላም በጠፋበት ምድር ተስፋ ነክሷል። ጨለማ በዋጠው ፖለቲካ ውስጥ ብርሃን ፈንጥቋል። ያለፈውን ዞር ብሎ ላየ የሆነውን ሁሉ ላስታወሰ በርግጥም ነገሮች ተለውጠዋል። ትናንት እንደዛሬ አምና እንደዘንድሮ አልነበረም። ይህ በተለያየው መንገዶች ተንጸባረቀ። የበርካታ አስተያየት ሰጪዎች የተንታኞች የፖለቲካ መሪዎችና የሌሎችም እምነት ነው። በአገሪቱ እየተመዘገበ ያለው የዚህ ለውጥ መሪ ደግሞ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ የአዲሱን አመት ዋዜማ የለውጡን ሂደት ለመሩት ለጠቅላይ ሚኒስትር ዶክተር አብይ አህመድ የውቅና ሽልማት በማበርከት ጀምራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ፣ አራተኛው ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዮስና ሌሎች የሃይማኖት አባቶች በተገኙበት ነው የሽልማት ስነ ስርዓቱ ትናንት በመንበረ ፓትርያርክ ጽፈት ቤት የተከናወነው። እናም ከመጋቢት 24ቱ የባለ ሲመት ንግግር እስከ አዲስ አመት ዋዜማ መስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል ጠቅላይ ሚኒስትሩ። ትናንት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተበረከተላቸውም የዚህ ሁሉ ተከታይ ነው። ሽልማቱ የተበረከተው ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣታቸው እንደሆነ ቤተክርስቲያን አስተውቃለች። በስነ ስርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ ቅዱስ አቡነ ማቲያስ ይህንኑ ያንጸባረቁት
እጅግ አስቸጋሪ ሆኖ የሚታየው የሰው ልጆች የህይወት እና የሰላም ዋስትና እጦት ስለሆነ ዋስትና እንዲኖረው ማድረግ በሚቻልበት ሁኔታ ላይ ያላንዳች እረፍት ሌሊትና ቀን እየተንቀሳቀሱ የተበታተነውን በማሰባሰብ የጠፋውን በማፈላለግ የተራራቀውን በማቀራረብ የተጣላውን በማሳረቅ የሚሰሩት ስራ በእጅጉ የሚደነቅ ነው። ስለሆነም ለሀገርና ለወገን እንዲሁም ለቤተክርስቲያናችን ስለፈጸሟቸውና ስለሚፈጽሟቸው አበይት ተግባራት ድጋፋችንን እና ምስጋናችንን ለመግለጽ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ትንሽ የሽልማት በረከት አዘጋጅታለች። ሽልማቱም የሚሰጠውን ጠቀሜታ ከማየት አንጻር ሳይሆን ለበለጠ የሥራ ተነሳሽነት እንደሚያዘጋጀው በማመን ስለሆነ ይህን የቤተ ክርስቲያን በረከት እንዲቀበሉን ከታላቅ አክብሮት ጋር ይዘን ቀርበናል። ወስብሐት ለእግዚአብሔር አሜን።
ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን ሽልማቱን የተቀበሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው እውቅናው ለሌሎች ባልደረቦቻቸው ጭምር የተሰጠ መሆኑን ለጋዜጠኞች ገልጸዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አመት ዋዜማ የጀመረውን የለውጥ ጉዞ ለውጡን የሚመሩ ለለውጥ የሚሰሩ ኃይሎች እንዲበረታቱ ለሁሉም የሚበቃ ለሁሉም የሚገባ ስጦታ አዘጋጅታ ጓደኞቼን ወክዬ ስጦታውን እንድቀበል ዛሬ አድርገዋል። የስጦታው ዋና ዓላማ መልካም ነገር ጀምራችኋል፣ ይህ ነገር እንዳይቋረጥ ከጎናችሁ በጸሎትም በስራም አለን፣ በርትታችሁ የኢትዮጵያን ታላቅነት እንድታረጋግጡ እንደ ታላቅ ጥንታዊ ቤተክርስቲያን ሚናችንን ለመወጣት ዝግጁ ስለሆን ከጎናችሁ መሆናችን እንድታቁና እንድትበረታቱ የሚል መልእክት አስተላልፋለች። እኔም ተቀብያለሁ። ለጓደኞቼ የተሰጠኝን መልእክት ስንገናኝ አደርሳለሁ።
እናም የለውጡ ሂደት የተጀመረበት 2010 አሮጌ ዓመት ተብሎ ዛሬ ይጠናቀቃል። ቦታውን ተረክቦ አዲስ ተብሎ ሊጀመር በሌላ ተስፋ ሊሞላ 2011ም ከበራፍ ነው። የአዲስ አመት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ታዲያ ኢትዮጵያውያን መልካም ተግባራትን በማከናወን እንዲቀበሉ ጥሪ አቅርበዋል።
ለወገን ደራሽ ወገን መሆኑንና አለኝታ መሆኑን በማሳየት በታላቅ ተስፋ የምንቀበለው አዲስ አመት መሰረታዊ የሆኑ ችግራችን ለመፍታት በር የሚከፍት አንድነት የሚያጠናክር ሰላም የሚያረጋግጥ ለዓለም የሚፈልጉ እጆችን የሚያበረታታ ሀብታችን አልባሌ ቦታ እንዳይጠፋ የሚያደርግ እንዲሆን ለማድረግ ሁሉም ዜጎች በተባበረ ክንድ እንዲሰሩ አደራ ይያልኩ። በዚህው አጋጣሚ ለአዲስ አመት ዋዜማ በተለመደው መንገድ በመጀመት ቤቱ ድራፍት ቢራ ውስኪ እየተጣን የምንዝናና ሰዎች ካለን ከዚያ ከምንዝናናው ነገር ግማሹን ቀንሰን በማግስቱ ዳዎችን በመርዳት በመስጠት የሚገኘውን ደስታ እየተቋደስን አዲስ ነዋት እንድናከብር በግል ከመናጠፋው በላይ ለሌሎች የምናጠፋው የሚሰጠውን በረከትና ደስታ ሁላችንም መቋደስ እንድንችል አደራ ማለት ፈልጋለሁ። መላ ኢትዮጵያውያን እንኳን ለአዲስ አመት በሰላም አደረሳችሁ። አዲስ አመት የሰላም የፍቅር የአንድነት የመደመርና የመዝለቅ እንዲሆንልን እንመኛለሁ። አመሰግናለሁ።
አንድ ጥያቄ ማከል ከቻለን ክብሩ ተከላይ ሚኒስትር እስክንድር ፍሬው ከአሜሪካ ሬዲዮ ባለፉት የተወሰኑ ወራት ያመጡት ከፍተኛ ለውጥ በ2011ም ብዙ ተስፋ እንዲደረግ ምክንያት ሆኗል። ቀድሚያ የሚሰጧቸው ተግባራት ምንድናቸው? በ2011 ዓመተ ምህረት 2011 የርሶ የመጀመሪያ ሙሉ አመት የጠቅላይ ሚኒስትርነት ዘመን ነው የሚሆነውና
በዚህ አመት የጀመርናቸው ስራዎች የኔ ሳይሆኑ የመላው የኢትዮጵያ ህዝብ ስራዎች በሚቀጥለው አመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸርና ቁመና ይዞ ብቅ ይላል። ወጪ ቀንሶ ሀብት ልማታዊ ወደ ሆኑ ሴክተሮች የሚያተኩርበት ይሆናል። በጎረቤት ሀገራት የጀመርነውን የሰላም እንቅስቃሴ ምንም አይነት ኮሽታ ሳይኖር እንዲዘልቅ ለማድረግ ሁሉም ጉዳዩ መልከታቸው አካላት የሚሰሩበት ጊዜ ይሆናል። ከሁሉም በላይ በዚህ አመት ያተኮርነው ሰዓት ማጥፋት ሰላም ማውረድ ሲሆን በሚቀጥለው አመት ስትራክቸራል በሆኑ ጉዳዮች ተቋም ማጠናከር፣ ተቋም መፍጠር፣ ጠንካራ አመራር መስጠት፣ የጀመርነውን የመደራጀት ስራ ወደ ውጤት የሚቀይር ተግባራት እንጀምራለን። ዋናው ትኩረታችን ወጣቶች ላይ ሆነን በትምህርታቸው እንዲበረቱ በስራ ገበታቸው የተሻለ ትጋትና ውጤት እንዲያመጡ ስራ የላቸው ስራ ማግኘት የሚችሉበትን አማራጭ ማስፋትና ከሁሉ በላይ ተስፋ ያለው አዳጊ ዜጋ መፍጠር ላይ ተኩረን እኔና በኔ የሚመራው መንግስት እንዲሁም እጅግ የተከበረው የኢትዮጵያ ህዝብ በጋራ በመሆን አዲሱን አመት በዚያ መልክ እንቀበላለን።
በጣም አመሰግናለሁ ክቡር ተከላይ ሚኒስትር።
ተከላይ ሚኒስትሩ በዚሁ ማብራሪያ ባለፉት ሳምንታት በኢትዮጵያውያን ተከናወኑ ያሏቸውን የበጎ አድራጎት ተግባራት አድንቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአመታት በኋላ ተገንብቶ የነበረ አጥር መፍረሱን የያዘው ዘገባችንን ለዛሬ በሰዓት እጥረት ምክንያት ማቅረብ አልቻልንም። በነገው ዕለት ይዘን እንመለሳለን።
እንግዲህ የዛሬው የጋቢና ፕሮግራማችንን በዚሁ ተጠናቋል።
እንግዲህ እንኳን ለ2011 ዓመተ ምህረት ለአዲሱ ዓመት ለእንቁጣጣሽ ዋዜማ አድማጮቻችን በሙሉ እንኳን አደረሳችሁ እያልን በፌስቡክ ቪዮ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮኤም በመጠቀም አስተያየቶቻችሁን ማድረስ እንዳትረሱ እናስታውሳችኋለን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርኩ። በቴክኒክ ፕሮግራም ፕሮግራማችንን ይመራ የነበረው ሞቅቢል ያበሮ ነበር። ጉዟችሁ የሰመረ ይሁን ይያልን እንስተናበታለን። መልካም ምሽት።
Kun Radio Sagale Americati.